የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደውን የዞትሪ አክብሮት ሰላምታችንን ያስቀደም የዛሬ ግንቦት 12 ቀን 2010 ዓ.ም ተምረት ወይንም እንደ አውሮፓውያን አቆጣጠር የሜ 20 2018 ቅንብራችንን ይዘን ቀርበናል። በቅድሚያ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም የሳምንቱ ዋና ዋና ዜናዎች ከቀረቡ በኋላ አንድ ወቅታዊ ጽሑፍ ይደመጣል። በመቀጠልም መቅደላ የአማራ ህልውና ለኢትዮጵያ አንድነት ድርጅት ልሳን ተገቢ ጥያቄ ተገቢ መልስን ካላገኘ ትግሉ ይቀጥላል በሚል የተጠናቀረ ጽሑፍ ካቀረብን በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ተታሪክ ማህደር አድማጮቻችን እንደምን ከረማችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ ዝግጅት የአሜሪካና ኢትዮጵያ ህዝብ ተመሳሳይነትና ተለያይነት ተታሪክ አንጻር ሲታይ በሚል ርዕስ በፕሮፌሰር ጌታቸው ኃይሌ የተጻፈ ክፍል 2 እና የመጨረሻውን ይዘንላችሁ ቀርበናል። የአሜሪካና የኢትዮጵያ ህዝብ ተመሳሳይነትና ተለያይነት ተታሪክ አንጻር ሲታይ ጌታቸው ኃይሌ ክፍል 2 እና የመጨረሻው። አማርኛ ቋንቋ የተስፋፋው ተፈጥሯዊ መንገድን ተከትሎ ነው ያልኩትን አንዳንድ ሰዎች ሊያስተባብሉ ሞክረዋል። ግን ታሪካችን የመዘገበውን የማያውቁ ቢሆኑ ነው። የትኛው ህግ ነው አጼ ዮሐንስንና የትግራይን ሹማምንት በአማርኛ እንዲሰሩ ያስገደዳቸው? ኤርትራ የጣሊያ ቅኝ ግዛት በነበረችበት ጊዜ እንኳን የአማርኛ ቋንቋ ትምህርት ቤቶች በብዛት ነበሩ። በ16ኛው መቶ ዓመት ግራኝ ኢትዮጵያን በወረረ ጊዜም ለወታደሮቹ የሰጠው የጦር ዘዴ ምክር በጭለማ ተህዝብ መሃል ሲገቡ አዳሎች መሆናቸው እንዳይታወቅ በክርስቲያንኛ ወይም በዛን ጊዜ በአማርኛ ቋንቋ እንዲናገሩ ተነግሯቸው ነበር። በጭለማው መሃል አንድ ሰው ማን ሲል ግራኝ እኛ ነን የሚል መልስ ሰጠ። በዚህ የተዘናጋውን ክርስቲያን በሳንጃ ዘከዘኩት። የትኛው ህግ አስገድዷቸው የተማሩትን አማርኛ ነው የተጠቀሙበት? በአጼ ኃይለ ሥላሴ ዘመነ የመንግሥቱ ቋንቋ አማርኛ እንዲሆን መደንገጉ እንደሆነ ያለፈን ድርጊት ወደፊት በሚሆን ድርጊት ማስመስከር ይሆናል። የተደነገገው አማርኛ ተተስፋፋ በኋላ የሆነውን አጸና እንጂ እንዲስፋፋ አላደረገውም ይላሉ ጌታቸው ኃይሌ። አሁን አማርኛ በትምህርት ቤት የማስተማር ሽሎታ በሌላቸው አስተማሪዎች ይሰጥ ነበር። ታዲያ እንግሊዝኛ ማስተማር የማይችል አስተማሪ ቢበድል እንግሊዝኛን የሚጠላ ይኖራል? ደሞስ መንግሥት የሚሰራበት ቋንቋ በተፈጥሮ በተስፋፋው በአማርኛ ተሆነ መስሪያውን ቋንቋ ለሰራተኛው ማስተማር የሚጠበቅ አይደለም እንዴ? አማርኛ የማያውቁ የአማርኛ ትምህርት ባይሰጣቸው ኖሮ ክሱ እኮ የባሰና ለእውነት የቀረበ ይሆን ነበር። ክሱም በመንግሥቱ አስተዳደር ተማሪዎች በቀር ሌላው የኢትዮጵያ ሕዝብ እንዳይካፈል አማርኛ ሕዝቡ እንዳይማር ያደርጉ ነበር የሚል ይሆን ነበር በማለት ጌታቸው ኃይሌ ጽሑፋቸውን ይቀጥላሉ። ስለ ብሔራዊ ቋንቋ ስንወያይ ኦሮሞኛ የአማርኛን ቦታ ይወስደዋል ብሎ የሰጋ ሰው አላየሁም። ታለም ምክሬ አይስጋ ነው። ሁሉም የኢትዮጵያ ቋንቋዎች ናቸው። ውሳኔው የሕዝብ ተሆነ የሕዝብ ውሳኔ ማክበር ግዴታችንና ደስታችን ነው። ኦሮሞዎች ኦሮሞኛን በኢትዮጵያ ፊደል ታልተማሩ ብዬም አላውቅም ይላሉ ጌታቸው ኃይሌ። ያልኩትን መድገም ታስፈለገ በፈለጉት ፊደል ይጻፉት። ግን ተብዙዎቹ ቋንቋዎች መሃል በበቂ ምክንያት ተመርጦ ተጨማሪ ብሔራዊ ቋንቋ እንዲሆን ተተፈለገ በሀገራችን ፊደል እንማረው። ኢትዮጵያውያን ሁሉ እንዲማሩት የሚሰጠው ምክንያት ኦሮሞኛ ተሚነገርበት አካባቢ ለንግድ ይጠቅማል ተሆነ አርኪም ምክንያት አይደለምና እዛ ሄዶ የማይነግደውን አናስገድደው። ታስገድድ ነው ስለማይሰራበት ተትምህርት ቤት እንደወጣ ይረሳዋል ብለው ጌታቸው ኃይሌ ይመክራሉ። ስለ ቋንቋ ስንተች ማስተዋወስ ያለብን ዛሬ የነገድ ስም እንደ መኪና ወይም እንደ ሌላ ምርት ስም ብራንድ ኔም መሆኑን ነው። ለምሳሌ የኔ መኪና ሆንዳ ነች። ሆንዳ ስሟ ነው እንጂ ንብረትነቷ የሚስተር ሆንዳ ወይም የሆንዳ ኩባንያ አይደለም። የኔ ንብረት ነች ይላሉ ጌታቸው ኃይሌ። አማርኛም የአማሮች ብቻ መሆኑ ተቀረ ዘግይቷል። የሌሎቹ ቋንቋዎች ሁኔታም እንዲሁ ሳይሆን አይቀርም። gin man inda inglizinya inda arabinya inda amarinya taqwanqwa tanagad matto wotto yegillesab yemhun tabayallu sinnitayekem qwanqwa qwanqwash middinnaw bilen inji yemann qwanqwa no yemittinagerew yemittinagerew bilen aidellem qwanqwan yorsutal inji aywasutum ilallu getachaw hayli amerikanoch በዚህ ረገድ አሜሪካኖች ኢትዮጵያውያን ይለያሉ። የቤተሰብ ስማቸውን ወይም ፋሚሊ ኔም ስለሚጠብቁ ታውሮፓ ተይተኛው ሀገር እንደመጡ መገመት ይቻላል። ሆኖም በእንግሊዝኛ የተመሰረተው የአሜሪካ መንግስት አባላት መሆናቸውን ግን በኩራት ነው የሚናገሩት። ወደ ኢትዮጵያ ታሪክ ስንመጣ በአማርኛ ላይ በተመሰረተው የኢትዮጵያ መንግስት አባል መሆናቸው ኩራት የማይሰማቸው ሰዎች እንዳሉ ይታወቃል። ለምን ይሆን? ሌሎች ታውሮፓ የመጡ ለአፍሪካውያን መንግስት ሲፈጥሩላቸው እኛ ለራሳችን መንግስት መፍጠራችን የሚያኮራና ለፈጣሪዎቹ አባቶቻችን ሐውልት ሊቆምላቸው ሲገባ ባዳ ማድረግ ተምን የመጣ ነው? አገሪቱ አማሮችና አማሮች ያልሆኑ ስለሚፎካከሩባት ይሆን? ምክንያቱ ይህ ሆነ የጎሳ ድንበር ተጠጣሰ ዘመናት አልፈዋል። ምንም ኃይል መልሶ ሊገነባው አይችልም። ተዛሪዎቹ አማሮች ብዙዎቹ ተላይ በክፍል አንድ እንደገለጽ ነው እነ ወልደ ጊዮርጊስ ናቸው። ሁለተኛም በዛሬቱ ኢትዮጵያ ውስጥ ያሉ ነገዶች ሁሉ የሚኖሩት አባቶቻቸው በነበሩባትና በታሪኳ ተሞላ ጎደል በተሳተፉበት ሀገር ውስጥ ነው። ግማሾቹ ለምሳሌ የቦረንና የበረይቱ ማሰዎች ወይ ጎሳዎች ለከፍቶቻቸው ሳር ፍለጋ ወደ መሃል ኢትዮጵያ መምጣታቸውን ይዞ መጤዎች ናቸው ማለት ተዛ በፊት የነበሩት ወኔ የነበሩበትን አካባቢ የኢትዮጵያ ክፍል አልነበረም ማለት ይሆናል። ጉዟቸው ታንዱ የኢትዮጵያ ግዛት ተነስተው ወደ ሌላው ኢትዮጵያ ግዛት ነው። በርግጥ ጉዟቸው ወረራ ስለነበር ጉዳት አስከትሏል። የኢትዮጵያን መንግስት መሰረት ግን ማንንም ይጣለው ማንንም እግን ባታው ላይ ሁሉም ስለተሳተፈ በኢትዮጵያ የመንግስት መቋቋም መኩራት በአባቶቻችን አስተዋጽኦ መኩራት ነው። ሁሉም በአባቱ አስተዋጽኦ እንዲኮራ ድምጻችንን እናሰማለን ይላሉ ጌታቸው ኃይሌ። ታሜሪካ የምንማረው የማራው ህዝብ ታሪኩ በምንም አይነት እየተተነተነ ቢተረክ አባሎቹም የቶቹና የትኞቹ ቀደምትና ድህርት ቢባሉም አሁንም እንደቀድሞው ከኢትዮጵያ ነገዶች አንዱ ነው። እዛው በጎሳቸው የቆዩቱ ኢትዮጵያውያን አማራውም እኛንን አላሉ። ስለዚህ ኢትዮጵያ እንደ አሜሪካ ብዙ ነገዶች ባላ ያላት ሀገር መሆኗን ተቀበለ። ሀገሪቱ ታሜሪካ ፖለቲካዊ ስርዓት የምትማረው ይኖራታል። ይሄም አንደኛ የነገድ ፓርቲ አለመቋቋም ነው። የነገድ ፓርቲ ማቋቋም በመንግስቱ ጥንታዊነት የሚኮራውንና ወደ አዲሱ ዘመን ለመግባት የሚዳክረውን የኢትዮጵያን ህዝብ በሺህ አመት ወደ ኋላ ወደ ዘመነ ነገድ መመለስና ሀገሪቷን ተመበታተን አደጋ ላይ መጣል ነው። የትግራይ ወያኔዎች የሚሉት ህዝቡን በነገድ ያለያየ ነው እንዳይለያይ ነው ይሉናል። እውነታቸው በሆነ በማለድል ግን እነሱና መሰሎቻቸው እንዲያሉ እንጂ ህዝባችን ጎሳችን አለያየን አላለም። ደግሞ መለያየት መለያየትን እንጂ አለ መለያየትን አያመጣም። የማግኔት ብረቶችን ለማላጸቅ ሆድ ለሆድ ማገናኘት እንጂ ጀርባ ለጀርባ ማገናኘት እንዳይላጸቁ ማድረግ ነው። የጎሳን ፖለቲካ ህዝቡም እንዳልፈለገው ያደረጉት የብዙ አመታት ሙከራ ውጤት ነግሯቸዋል። ህዝቡን በነገድ ያለያዩበት ምክንያታቸው ሌላ እንደሆነ ሁሉም ያውቃል ይላሉ ጌታቸው ኃይሌ። በሀገር አንድነት እናምናለን የሚሉ የኦሮሞ ፖለቲከኞች ስለ ክልሎች መደምሰስ አስፈላጊነት ስንናገር ይቃወማሉ። ክልልን የጠላችሁት ኬላ መስሏችሁ ይሆናል ይሉናል። በዛ አይነት ታነሱት ክልል እውነትም ኬላ ነው፣ ዘበኛ ያልቆመበት ስለማይቻል ነው። የደቡብ ሱዳንና የሶማሊያ ስደተኞች ወደ ኢትዮጵያ የሚጎርፉት ማንም ሳይግዳቸው ኬላ እየጣሱ ነው። የመቃዲሾና የሐርጌሳ ነዋሪዎች የሚገናኙት ማንም ሳይጠይቃቸው በኢትዮጵያ መሬት እያቋረጡ ነው። ኮንትሮባንድ ንግድ እንደ ተጧጧፈ ነው። አፍሪካ ውስጥ ኬላ አይሰራም። ኬላና ክልል አንድ መሆናቸውን አንጠራጠር። በክልል ድንበሮች ላይ አሁን ዘበኛ ሊቆምባቸው አይቻልም። ግን የሚቻልበት ጊዜ እንዳይመጣ የሚከለክለው የለም። እስከዛ ማድረግ የሚቻለው የክልሉ ዜጎች አይደላችሁም የሚባሉትን ኢትዮጵያውያን ማባረር ወይም መግደል ነው። በኢትዮጵያ አንድነት ለሚያምኑ ኢትዮጵያውያን ያለኝ ምክር ይላሉ ጌታቸው ኃይሌ፣ የክልል ፖለቲካ በይፋ የማይረግሙና ከራይ ሰነዳቸው ውስጥ ያስገቡ ወገኖችን እንዲያምኑና አብረዋቸው እንዳይደሉቱ ነው። በክልል የሚያምኑ ኢትዮጵያውያን ታሉ ወይ ሳይገባቸው ነገር የሚያበላሹ ወይም የጋራ ጠላት ሲወገድ ያደፈጡ ተኩላዎች ናቸው። እሳትና ጭድ እጅ ለእጅ ተያይዘው ሽርሽር አይሄዱም ብለው ጌታቸው ኃይሌ ምክር አዘል ማስጠንቀቂያ ይሰጡናል። ክልል ይደምሰስ ስንል ያላልነውን ፌዴራል አስተዳደር ይቅር ትላላችሁ ይሉናል። አላልንም፣ አታወናብዱ። ያልነው አገሪቱ ለፌዴሬሽን አስተዳደር ስትከፋፈል መስፈርቱ ቋንቋ ወይም ዘር አይሁን ነው ብለው ጌታቸው ኃይሌ ተጨማሪ ማብራሪያ ይሰጣሉ። ሁለተኛው ትምህርት የጥቅም ማህበር ማቋቋም ነው። የአሜሪካ ጥቁሮች የጥቅም ማህበር አላቸው። የአሜሪካ አስፋኞች የጥቅም ማህበር አላቸው። የአሜሪካ ሴቶች፣ የአሜሪካን መምህራን፣ የአሜሪካ ሰራተኞች፣ የፖለቲካ ፓርቲዎችን የሚያንበረክኩ የጥቅም ማህበሮች አላቸው። በምርጫ ጊዜ ድምጻቸውን ለሚጠቅማቸው ተወዳዳሪ ይሰጣሉ። ኢትዮጵያንም በጎሳቸው፣ በነገዳቸው፣ በሃይማኖታቸው፣ በሙያቸው፣ በቀበሌያቸው፣ በታቦታቸው የጥቅም ማህበሮች አቋቁመው ጥቅማቸውን ሊጠብቁና ሊያዳብሩ ይችላሉ። ቋንቋቸውን ያዳብራሉ፣ ሃይማኖታቸውን ያስፋፋሉ፣ በእድር ይረዳዳሉ። በምርጫ ጊዜ ድምፃቸውን ለሚጠቅማቸው ተወዳዳሪ ይሰጣሉ። እነዚህን ማኅበሮች ከፖለቲካ ፓርቲ ለመለየት ሲቪክ ኦርጋናይዜሽንስ ይሏቸዋል። በአማርኛ ማኅበረ ሰባዊ ድርጅቶች ይሏቸዋል። ወያኔዎች የሚያበረታቷቸው የጎሳ ፓርቲዎች ይጎዱናል፣ ይበታትኑናል። የጥቅም ማኅበሮች ማኅበረ ሰባዊ ድርጅቶች ይጠቅሙናል፣ አንድነታችንን ይጠብቁልናል። እኩልነት እንዳይዛባ፣ አድሎ እንዳይነግስ፣ ነጻነታችን ተከብሮ እንዲኖር ነቅተው ይጠብቃሉ። የማኅበረ ሰባዊ ድርጅቶችና የፖለቲካ ፓርቲዎች አባል መሆንን እንደ ብሔራዊ ግዴታችን እንየው በማለት ጌታቸው ኃይሌ ጽሑፋቸውን ይደመድማሉ። እኛም በፕሮፌሰር ጌታቸው ኃይሌ የአሜሪካና የኢትዮጵያ ሕዝብ ተመሳሳይነት ተለያይነት ተታሪክ አንጻር ሲታይ በሚል የተጻፈውን ጽሑፍ በዚህ እንዘጋለን። አድማጮቻችን፣ ቀጣዮቹን የምሽት ዝግጅቶች አብራችሁን እንድትከታተሉ በትህትና እንጋብዛችኋለን። መልካም ምሽት። አድማጮቻችን ተዚህ ቀጥለን አጠር ያለች ግጥም እናሰማችኋለን። የግጥሙ አማርስት አስራትን ስንዘክር የሚል ነው። የተጻፈው አገሬ ተስዊድን ግንቦት 2018 ለኢትዮጵያ እንደ አውሮፓ ዘመን አቆጣጠር። አስራትን ስንዘክር ታገሬ ስዊድን ኢትዮጵያ ቀንጥሏት በባንዶች እጅ ወድቃ ህዝቡ በሰመመን ሲያሸልብ ሳይነቃ አንድ ቆርጥ ቀን ልጅ አስራትን አግኝታ ላመነበት ነገር የማያመነታ የሀገር መድኃኒት የወገን አለኝታ በባንዶች ቅንብር ተጠቃ ተመታ። ባንዳ የባንዳው ልጅ ጠብጥ ጨብጦ ስልጣን ኢትዮጵያን ሲያደማ ሲያጠፋ ማራን አንድነት ሲናጋ በዘር ሲለየን ብቸኛ ጠበቃ አስራት ነበረን። አስራት ምን ባጠፋ መከራ ተጋተ ጀግንነት ስላለው ባያቱ የባተ ታገር በፊት ሆቶ ስለተሟገተ ግዞት ጥሪ ሆኖ በመለስ ታገተ። አስራት ምን ባጠፋ ለሞት ተዳረገ የክብር ሞት መሞት ባህል ስላረገ ሀገሩን ወገኑን በነፍሱ ታደገ። ፕሮፌሰር አስራት የሀገር መድኃኒቱ ስንቱን በጥበቡ ቀዶ ፈውሶት እንደ ውድ አባቱ እንደ ሰማዕት እሱም በባንዶች ግፍ አልፏል በጽናት። ታባቱ ታያቱ ኖሮተ ማስተዋል በዋልጌዎች ጥፋት በባንዶች ተንኮል አልገዘም ብሎ አሻፈረኝ ቢል ዳኝነት ቢጠፋ ፍርድ ቢጓደል አስራት ለሀገሩ መስዋዕት ሆኗል። አስራትን አድናቂ አወዳሹ አክባሪ ባላደራው ትውልድ አስራትን ዘካሪ ለአንድነት አሳቢ ለሀገር ተቆርቋሪ ፈለገ አስራት ይሁን የእያንዳንዱ ጥሪ። አስራትን ስንዘክር ስንጠራ ስሙን ቃል መግባት አለብን ልንይዝ አርማውን። ያስራትን ስንዘክር ተሰልፈን ባንድ ቆርጠን እንነሳ ሳንንገዳገድ ያስራትን ፈለግ ይዘን ለመንጎድ። አስራት ለድንበሩ አስራት ለአንድነቱ አስራት አስተዋዩ ለሰባዊነቱ በማተቡ ሰንቶ እንቢ በማለቱ ከፍሏልና ነፍሱን እንዳባት አያቱ። እኛም የሱ ልጆች በሱ የምንኮራ የውሻ ሞት ሲሞት በኢትዮጵያ አማራ ባይተዋረን ሁን ጠላት ሲያንሰራራ ቆርጠን እንቀበል ያስራትን እናደራ። መሞትን ታለብን እንሙት በኩራት ለሀገር ለወገን ቆመን በጽናት።
አርማጆቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዘናችን አስደምጣለን። የአማራው ነገር መፈናቀል እንደቀጠለ ነው። ኢትዮጵያ በሚለው የውያኔ ጠቅላይ ሚኒስትር ንግግር ሊከላከላቸው ያልቻሉ አማሮች በመላው ኢትዮጵያ በአዲስ ትዕዛዝ እየተፈናቀሉ ነው። በቅርቡ ዙረት ያልታከታቸው አዲሱ የውያኔ ጠቅላይ ሚኒስትር አምቦ ላይ አንድነን ብለው ዲስኩር ካሰሙበት አካባቢ ቁጥራቸው 2500 አማሮች መፈናቀላቸውን ለመረዳት ተችሏል። አካባቢው ባለስልጣናት ከትግራይ ውያኔ በተሰጣቸው ትዕዛዝ መሰረት የእርሻ መሬቶቻቸውን ቤቶቻቸውን እየለቀቁ መጠጊያ ፍለጋ ወደ የአቅራቢያ ከተሞች ፈልሰዋል። ሰሞኑን ከአምቦ አካባቢ ከተባረሩት መካከል 100 ያህሉ አዲስ አበባ አውቶቡስ ተራ እንደሰፈሩና ለችግር ተጋለጡ ከሀገር የደረሰን ዜና ገልጿል። የኦፒዲዮ ባለስልጣናት ከትግራይ ውያኔ ፋሽስታዊ ቡድን ጋር በማበር በህጋዊ መንገድ የሚኖሩትን የአማራ ነዋሪዎች መሬት መንጠቅ ብቻ ሳይሆን ተፈናቃዮቹ የአካል ጉዳት እንዲደርስባቸው ቅስቀሳ ማድረጋቸውንና ጉዳትም እንዲደርስባቸው መደረጉን አስመልክቶ ጉዳዩ የሚመለከታቸው ወገኖች ገልጸዋል። መሬታችንን አናስነካም በማለት ለመከላከል የሞከሩ መሳሪያ በተሸከሙ የኦፒዲዮ ፖሊሶች ዛቻና ማዋከብ የተነሳ በእርሻ የሚተዳደሩበትን ቦታ እንዲለቁ ተገደዋል። ቀደም ሲል በቤኒሻንጉል ጉሙዝ ቁጥራቸው ብዙ ሺህ አማሮች መፈናቀላቸውና ከአካባቢው የሚኖሩበት ተሰነዘረባቸው ጥቃት ለተለያዩ አሰቃቂ አካል ጉዳት መጋለጣቸውን አስመልክቶ በመረጃ የተደገፉ ምስክሮች መቅረባቸው ይታወሳል። አዲሱ የያነ ጠቅላይ ሚኒስቴር እጃቸውን ዘርግተው ስለተቀበሉን ወደ አገር ገብተናል ያለው የጉሙዝ ሰባት አጋሮች ለምን ያቋም ለውጥ እንዳደረጉ ማብራሪያ ሰሞኑን ሰጥተዋል። የሮሞን ነጻው ጭድጅት ወይም ወይለፍ በመባል የሚጠራው ከግንቦት ሰባት ጋር አገር አቀፍ ንቅናቄ በሚል ስያሜ ከዓመት በፊት የመሰረቱትን ድርጅት በማፍረስ ከወያኔው ጠቅላይ ሚኒስትር ጋር ተባብረን ለመስራት ወስነናል ሲሉ መግለጫ ሰጥተዋል። የሮሞን ነጻው ጭድጅት መሪዎች በሰጡት መግለጫ ላይ ደግሞ የአገር አቀፍ ንቅናቄ አባል የሆነው ግንቦት ሰባት የፈጸመው ተግባር የለም፣ ግንቦት ሰባት የብረት ትግል አድርጋለሁ የሚለው ውሸት ነው፣ ከኛም ጋር ሳይማከር ግንባር ሲፈጥር ቆይቷል እና እኛም የድርጅታችን ነጻነት ይዘን እንቀጥላለን በማለት ያጸፋ መልስ ሰጥተዋል። ለዚህም እንደ ምሳሌ ግንቦት ሰባት ከቲፒዲኤም ካፋርና ከሲዳማ ነጻዎች ድርጅቶች ጋር ሲፈራረም እኛን ካላማከረንም ነበር በማለት ምላሽ ሰጥተውበታል። በመቀጠልም የግንቦት ሰባት ትግል እኛን አላማ የማይገፋ እስከሆነ ድረስ አማራጭ ስልት መያዝ ይኖርብናል ሲሉም ተደምጠዋል። ሶስት ጊዜ ተታለናል፣ ከእንግዲህ አንድ ጠንካራ የኦሮሞ ፓርቲ መስርተን እንታገላለን በማለት መዳረሻቸውን ያሉትን አቋማቸውን ገልጸዋል። የነለንጮና ዲማ መግባት ለግንቦት ሰባት መግባት ጥርጊያ መንገድ ለማበጀት ነው ያሉ ወገኖች ለዶክተር አብይ በቅድሚያ ድጋፍ መልእክት ያስተላለፉ የግንቦት ሰባት አዲስ አበባ የመግባቱ ቀን ጉዳይ እንጂ መግባቱ አይቀሬ ነው ማለት ግምታቸውን ሰጥተዋል። ይህን አስመልክቶ የሳት ጋዜጠኞችም የአገር አቀፉን ድርጅት ይቅርታ የአገር አቀፍ ንቅናቄውን አባል የነበረውን አል አብይ አህመድ ጥሪ ምላሽ ሰጠ በተባለው ኦኤልኤፍ ላይ ወቀሳቸውን ሲደረድሩ ሰንብተዋል። ይህም በእንዲህ እንዳለ የሳት ጋዜጠኞች አማራውን ተጋድሎ መገበያ ለማድረግ ከሰሞኑ በውይይት ተጠምደውም ሰንብተዋል። የተጎዳው አማራ እንጂ የተቀሩት የነካቸው የለም፣ እነ ሌንጩ መሆኑ እነ ዲማነጎ ጥያቄያቸው ከእውነት የራቀ ነው የሚል ሀተታ አሰምተዋል። እሳት ስለ አማራው ተጋድሎ ዜና እቀባ ሲያደርግ ኖሮ በአሁኑ ጊዜ አዛኝ ሆኖ መቅረቡ አስተዛዛቢነቱ እያነጋገረ ነው። ላይላውን ከንፈር ለመምጠጥ የተጀመረው የወሬ ዘመቻ ከብር ማሰባሰቢያ ጋር እንደተያያዘ ብዙዎች ይናገራሉ። ወያኔ በሶማሌላንድ በበርበራ ወረዳ የውጭ ንግዱን ለማካሄድ መወሰኑን ገለጸ። ሉዓላዊነቷ ባልተረጋገጠላት በሶማሌላንድ ወደብ ለመገልገል ውሳኔ ላይ የደረሰው የጅቡቲ መንግስት በወደቡ ላይ የሚያስከፍለው ቀረጥ ከጊዜ ወደ ጊዜ እያሻቀበ መምጣቱ መሆኑንም ገልጾ 30% የውጭ ንግድ መገበያያ ከሶማሌላንድ በኩል ለማድረግ ውል መፈጸሙን ይፋ አድርጓል። ከዋናዋ ሶማሌ ተገንጥዬ ራሴን አገዛዝ መስቻለሁ በማለት እውቅና ለማግኘትም ትጥረዋ ሶማሌላንድ በዓለም ውስጥ እውቅና ከሰጡ ሶስት አገሮች አንዱ ወያኔ ነው። በዚህ መሰረት ወያኔ ሶማሊያን ለማዳከም ከመጠቀምባቸው ዘዴዎች ዋነኛነት የተበታተሰች ሶማሊያን ማድረግ በመሆኑ ወያኔ ካለም አቀፉ የሥራ ቡድኖች ጋር በማበር በሶማሊያን ዲባለቤትነት ድርሻ የሚያሰጠውን የወደብ ግንባታ ፈጽሟል። በሶማሊያን የተባበሩት አረብ ኤምሬት ባንኛነት ባለጠቅመኛ ስትሆን ወያኔም ከዚሁ አረብ ኤምሬት ጋር የአክሲዮን ድርሻ በወደቡ ግንባታ በመግዛት ተጠቃሚነቱን ማረጋገጡ መግለጫዎች ወጥተዋል። ሶማሊያን አስመልክቶ ከፍተኛ ተቃውሞ ማሰማቷ ይታወሳል። የሶማሊያን ሉዓላዊነት የሚነካ መሆኑን በመጥቀስ የውጭ መንግስታቶች እጃቸው እንዲሰበስቡ ማስጠንቀቂያ ሰጥታለች። ወያኔ የውጭ ንግድ ኬላዎችን ብሎ በሰጠው መግለጫ ላይ 30 በመቶ በሶማሊላንድ፣ 60 በመቶ በጅቡቲ፣ 10 በመቶ በሱዳን በኩል በቀጥታ ለታላቋ ትግራይ የሚገባ ባለድርሻዎች እንዳላቸውም ገልጿል። በወያኔ ሙስና ኢኮኖሚ ለታላቋ ትግራይ ግንባታ የዋለው ውጭ ዕዳ ለመክፈል ኢትዮጵያ 16 ቢሊዮን ብር ለውጭ አበዳሪዎች ክፍያ እንደሚጠበቅባት ተገለጸ። የዓለም የገንዘብ ድርጅት በቅርቡ ኢትዮጵያ ያለባትን የብድር ጫና ከፍተኛ ደረጃ ላይ መድረሱን መግለጹ ይታወሳል። የአጭርና የረጅም ጊዜ ብድሮች ክምችቶችን ከዚሁ ጋር በተያያዥነት በከፍተኛ ወለድ ላስቸኳይ የባጀት እጥረት ማሟያ ለተገኙ ዕዳዎች በዚህ ዓመት ብቻ መከፈል ከነበረበት ከጠቅላላው 16 ሚሊዮን ብር ውስጥ 11 ቢሊዮን ብር ለመክፈል መወሰኑን ወያኔ ገልጿል። ከዚሁ ከብድር ዕዳ ጫና ጋር ተያያዥነት ያለው ወያኔ አጭር ጊዜ ብድር ሊያገኝ እንደማይችል በተገለጸለት መሰረት የውጭ ንግድ ግንኙነት ያለባቸው የምዝበራ ተቋሞች ብድር ከመውሰድ እንዲቆጠቡ ትእዛዝ አስተላልፏል። ከነዚህ መካከል ንብረትነታቸው ወደ ወያኔ ኤፈርት የተዘዋወሩትና በሞኖፖል የያዙትን የአየር መንገድና ቴሌኮሙኒኬሽን ከዚሁ ትእዛዝ ጋር ተጠቃለዋል። ወያኔ ከአበዳሪ መንግስታቶች በኩል እምነት የማይጣልበት መሆኑን ያሳያል ያሉ ወገኖች ወያኔ ለዕዳ ክፍያ እፎይታ እንዲያገኝ ያደርጉ የነበሩ አበዳሪ ድርጅቶችም በአሁኑ ጊዜ ፖሊሲ ለውጥ አድርገዋል ብለዋል። ወያኔ በአይኤምኤፍ ለታላቋ ትግራይ ግንባታና ለቀሩት ትርፍራፊ ፕሮጀክቶች 30 ቢሊዮን ዶላር ብድር እንደወሰደና ይህም ከቻይና የተወሰዱ ብድሮች እንደማያጠቃልል ተረጋግጧል። ይህ ብድር ለአገሪቷ ኢኮኖሚ ጫናን የሚፈጥርና በተከታይ የኢትዮጵያ ብር ምንዛሬ መናር ግፊት ይፈጥራል ሲሉ ባለሙያዎች ማስተያየታቸውን ሰጥተዋል። ወያኔ ብርን የመግዛት አቅም ለመቀነስ የውጭ ንግድ ትርፋማ ለማድረግ የሞከርኩ ነው ቢልም አገሪቷ በገባችው የፖለቲካ ቀውስ ምክንያት የውጭ ንግድ እንዳሽቆለቆለ የራሱ ወያኔ ሪፖርት አረጋግጧል። ወያኔ በሞኖፖል የያዘውን የሙስና ኢኮኖሚ ከፍተኛ ቀውስን እያጋጠመ መምጣቱ ከፖለቲካ ቀውሱ ጋር ተደምሮ አገሪቷ ለከፍተኛ ችግር እየተጋለጠች ነው በማለት የዲፕሎማሲው ክፍል እየተቸበት ነው። በመጨረሻም በግብጽና በወያኔ መካከል የአባይን ግድብ አስመልክቶ የተነሳው ሙግት እልባት እንዳልተገኘለት ተገለጸ። ግንባታው ከመጀመሩ በፊት በአካባቢ ያሉ ተፋሳሽ ሀገሮች ዩጋንዳ፣ ኬንያ፣ ሱዳን፣ ሩዋንዳ፣ ብሩንዲ፣ ታንዛኒያና ኢትዮጵያን ግብጽን ያካተተው ጉባኤ ስምምነቱን አጽድቆ ወደ ሶስትዮሹ ሀገሮች ግብጽና ሱዳን ኢትዮጵያ እንዲወጡ አሳልፎ ከሰጠ ወዲህ ውዝግቡ የፖለቲካ ይዘት እየያዘ መምጣቱ ብዙዎች መሰክራሉ። በዓለም አቀፍ ደረጃ የውሃ አጠቃቀም የህግ ማዕቀፍ ባለመኖሩ በተለይም የድንበር ተሻጋሪ ወንዞችን አጠቃቀም ለመዳኘት ሲሰራባቸው የነበሩ ስምምነቶች በቅኝ ገዢዎች መልካም ፈቃድ ላይ ያረፈ ስለነበር በአሁኑ ጊዜ በግብጽና በወያኔ መካከል ያለው ፍጥጫ የሚፈታ አካል አልተገኘም። በሶስቱ ሀገሮች መካከል ያለውን አለመግባባት የሚያጠናና መፍትሄ አፍላቂ ለመምረጥ ቢስማሙም ስለ ጥናቱ አካሄድና ድምዳሜ ግብጽ የተለየ አቋም ይዛ ቀርባለች። ጥናቱን በኃላፊነት እንዲያካሄዱት ገለልተኛ ናቸው ተብለው የተመረጡ አጥኚ ቡድኖችም ተጽዕኖ ይደረግብናል ሲሉ ቅሬታቸውን አሰምተዋል። የቴክኒክ ቡድኖች የድርድር ሂደት ያመጣው ውጤት ባለመኖሩ ከቴክኒክ አጥኚ ይልቅ ግንባታ ያስከተለውን የፖለቲካ ቀውስ የሚያጠና ተቋም ይፈጠረ የሚል ድምፅ እየተሰማ ነው። ግብጽ እንደቀደሙ ጊዜያቶች ሁሉ የቅኝ ገዢዎች ውል እንዲጸና አጥብቃ እየጠየቀች ነው። ይህ ሁኔታ ድርድሩን ያካሄድ እንዳበላሸውና ግብጽ ማንኛውም ሁኔታ ወያኔ በአባይ ድርሻ በአባይ ፍሳሽ ላይ የግሌ የሚለው ነገር አይኖርም በማለት ተቃውሞዋን አሰምታለች። በአዲስ አበባ ባለፈው ሰኞ የሶስትዮሽ ሀገሮች ድርድር አላንዳች ውሳኔ ተበትኗል። 65 በመቶ ግንባታው ተጠናቋል የሚባለት የግድብ ስራ ለግንባታው ከውጭ የተገኙ ዕዳዎችን የሚከፈልበት ዘመን እያለፈ በመምጣቱ ወያኔ ከፍተኛ የግንባታ ካፒታል እጥረት እንደገጠመው የውስጥ አዋቂዎች ገልጸዋል። በግብጽ በኩል በተደረጉ ተጽዕኖች የዓለም ባንክ ለአባይ ግድብ ስራ ላለማበደር መወሰኑም ይታወሳል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠናቀቃሉ።
ድንበር ስለቁለጹ ለረከታይን
ዶክተር አብይና የአማራ ህዝብ ጉዳይ። እነ ዶክተር አብይ ስለ አንድነት ሲያወሩ መልካም መልካሙን ሲናገሩ በቀዳሚነት የደገፋቸው ክፉ እየተናገሩ ክፉ ሲሰሩ በኖሩት የተሰቃየው የተበደለው የአማራው ህዝብ ነው። ዶክተር አብይ ስልጣን ይዞ በጎ በጎውን ሲያወራ በክፉዎቹ የተዘረፈ የተገረፈው ህዝብ ደስ ብሎታል። ስለ ኢትዮጵያዊነት ሲያወራ ያወራው ስለ ደማለት ሀገር ነውና ደስ ብሎታል። አብሮ ስለ መኖር ሲያወራ አብሮ በመኖሩ የተበደለ ህዝብ ደስ ብሎታል። ሀገር ስለ መገንባት ሲያወራ ሀገር በመገንባቱ ሲወቀስ የኖረ ህዝብ ደስ ብሎታል። ዶክተር አብይ ተመርጦ ጉብኝት ሲያደርግ ወደ አማራ ክልል አላቀናም ነበር። ቆይቶ ነው መቀሌ በተናገረው ትችቱ ሲበረታ ወደ ጎንደርና ባህር ዳር ያቀናው። ዶክተር አብይ ወደ ጎረቤት ሀገራት ተዘዋውሮ ስረኞችን አስፈትቷል። መልካም ነው። ነገር ግን በተወለዱበት ቀዬ ግብር እየከፈሉ ንብረት አፍርተው ልጅ ወልደው የሚኖሩ ሰዎች በግለሰቦች ግጭት በጅምላ ሲባረሩ ዶክተሩ ያለው ነገር አልነበረም። ለተገደሉት 13 ንጹሃን ተጠያቂ የተደረገ የለም። ለወደመው ከ23 ሚሊዮን ብር የሚያወጣ ንብረት ማንም አልተጠየቀም። እና አብይም ቁብ አልሰጡትም። ዶክተር አብይ ባህር ዳር በነበረበት ወቅት ተፈናቃዮቹ ባህር ዳር ጎዳና ላይ እንደሚገኙ ሰምቷል። ያውቃልም። የሱዳንን የኬንያንና የሳውዲን መንግስታት ወጥቶ እስረኛ ሲያስፈታ ይበል የተባለ ሰው ያማራና ቤንሽንጉል ክልል መንግስትን ሞትዎት ግን አልቻለም። የፌደራል መንግስቱ ምንም አላደረገም። ተፈናቃዮቹን አላናገሩም። ዶክተር አብይ ደራሲ ሰማከን ደውሎ አነጋገረ ተባለ። ብዙ ሰው ደስ አለው። ደስ የሚልም ነው። ዶክተር አብይ በሳውዲ አልጋ ላይ የሚገኘውን ብላቴና ጎበኘ ተባለ። ብዙ ሰው ደስ አለው። ደስ የሚልም ነው። ዶክተር አብይ በግለሰብ ደረጃ ሰዎችን ከጠየቀ የራሱ አስተዳደር በደል የሚፈጸምባቸውን ተፈናቃዮች፣ ጭካኔ የተፈጸመባቸውን የናበጥር ወርቁን ጉዳይ ግን ትኩረት አልሰጠም። ሚዲያው አይዘግብም። የክልል መንግስታት የት ወደቃችሁ አይላቸውም። ምንም ትኩረት የለም። አሁን ደግሞ ዛሬ ዶክተር አብይ በቄሮዎች ከተዘመረለት ምዕራብ ሸዋ አምቦ የአማራ ተወላጆችን እየተፈናቀሉ ነው። እነዚህ ወገኖች አቤቱታ ለማሰማት እና አብይ የሚመሯቸው ሚዲያዎች በር ቁጭ ብለው ውለዋል። ማንም ግን ሊሰማቸው አልቻለም። አሁንም አምሻውን ደግሞ ከአዲስ አበባ ጎዳናዎች አጥፍተዋቸዋል። የአብይ ደጋፊዎችን ጨምሮ የሰሞኑን ውጥንቅጥ አብይን አቅመቢስ አድርጎ ለማሳየት ትህነግ ህወሓት ያደረገው ነው ይላሉ። የአማራ ሕዝብ ላይስ ድሮም ያለ ነው። የድሮው ነው የቀጠለው። ይህን ትርክት እና አብይ ይፈልጉታል። ይሁንም በል ወደ ሥልጣን ሲመጡ የአማራና ኦሮሞ ሕዝብን እያጋጩ ነው ብለው የትህነግን ደህንነቶች መታወቂያ ያሳዩ ነበር። ኦሮሚያ ውስጥ ሲሰሩ የነበረውን ኮንትሮባንዲስት እያሉ አጋልጠዋቸዋል። ይህም ወደ ሥልጣን መውጫ ሆኗቸዋል። ታዲያ በአማራ ሕዝብ ላይ የሚሠራው ሴራስ ምን ያህል ከብዷቸው ነው? ኮንትሮባንዲስት እያሉ ሕዝብ እያጋጩ ነው ብለው ሲያጋልጧቸው ከነበሩት ጉዳይ የአማራው መሳደድ፣ መገደል፣ መዘረፍ ለምን ትኩረት አላገኘም ይላሉ ታዛቢው። መቅደላ የአማራ ህልውና ለኢትዮጵያ አንድነት ድርጅት ልሳን ተገቢ ጥያቄ ተገቢ መልስ ካላገኘ ትግሉ ይቀጥላል። የትግሬው ያኔ መላ ኢትዮጵያን በ1983 ዓመተ ምህረት ኮረረ በኋላ የተለያዩ አስቸጋሪ ፈተናዎች የገጠሙት መሆኑ በሚገባ ይታወሳል። ከነዚህ ፈተናዎች ውስጥ መጀመሪያም በኢትዮጵያ ህዝብ ንብረት ዘረፋ ላይ ተንተርሶ ከሻቢያ ጋር የገባው ጦርነት ለህልውናው እጅግ በጣም አደገኛ የነበረ ቢሆንም ቅሉ መለስ ዜናዊና የትግሬ ጦር አበጋዞች ምንጊዜም በጠላትነት የፈረጁትን ነፍጠኛ፣ ትምክተኛ፣ የደርግ ርዝራዥ ወዘተ የሚሉትን አማራውን በአገር ተወረረ ስም ከመሃል አገር በገፍ አሰባስበው በዋናው የጦርነቱ ግንባር በማሰለፍ ሁለት ተግባሮችን አከናወኑ። እነሱም አንደኛ ሻቢያን በሚፈልጉት መጠን ለትምህርት በሚሆን መልኩ ሲኮረኩሙት፣ ሁለተኛው ደግሞ ሁሌም በቋሚ ጠላትነት የተፈረጀውን አማራውን በስልት በጦርነት ወስደው በግንባር በመማገድ በግፍ ማስጨረሳቸውና ጦርነቱ እንዲቆም ቀጭን ትዕዛዝ ሟቹ መለስ ዜናዊ ከሰጠ በኋላም እንኳ ቢሆን አማራ በተሰለፈባቸው የጦር መስመሮች ላይ ከወገን ተብዬ በኩል በነስዬ አብርሃ ሴራ ጥቃት እንደተፈጸመባቸው ከሞት የተረፉ ዛሬም ድረስ በቁጭት የሚናገሩት ነው። ሌላው በትግሬ ወያኔ ኢህአዴግ ላይ ተከስቶ የነበረው ችግር በ1997 ዓመተ ምህረት በነበረው በአንጻራዊ ሰላማዊ ምርጫ የኢትዮጵያ ህዝብ ወያኔን አሽቀንጥሮ የጣለበት ሁኔታ መከሰቱ ነበር። ይህንም ሰላማዊ ህዝብ ድል መለስ ዜናዊ ጎሰኛ ጦሩን በመጠቀም ሰላማዊ ዜጎችን በመግደልና የቅንጅት የድርጅቱ መሪዎችን በማሰር የህዝብን ድምፅ መቀማቱ ናቸው። ከላይ የተከሰቱት ችግሮች በወቅቱ ሁነኛ መፍትሄ ሊያገኙ ሲገባቸው የተወሰደው የመፍትሄ ሐሳብ ግን ህግንና ህጋዊነትን መከተል ሳይሆን የትግሬ ወያኔ ኃይልን ግድያን፣ አፈናንና እስራትን መፍትሄ አድርጎ በመውሰድ አሁንም ችግሩ ሌሎችን ችግሮች እየወለደ ይገኛል። በመሆኑም በሂደት ደግሞ ሌሎች ሁለት መሠረታዊ ችግሮች መከሰታቸው አልቀረም። እነዚህም የመጀመሪያው የአዲስ አበባ ማስተር ፕላን ወደ ኦሮሚያ ክልል አይስፋ በሚል የተከሰተው የኦሮሞ ተወላጆች አመፅ ሲሆን፣ ሌላው ደግሞ ከወልቃይት ጠገዴ ጠለምት የአማራ ማንነት ጥያቄ ጋር በተያያዘ የትግሬ ነፍስ ገዳዮች ኮሎኔል ደመቀ ዘውዱንና የኮሚቴ የሥራ ባልደረቦቹን ለመግደል ካደረጉት ሙከራ ጋር በተያያዘ ፈንቅሎ የወጣውና ሞልቶ የፈሰሰው የግፍ ጽዋ የአማራ ሕዝብ የማንነትና የህልውና ጥያቄ አፍጦ መምጣቱንና ዳግም ላይታጠፍ መቀጣጠሉ ነው። እርግጥ ነው አማራው ወያኔ በደደቢት በረሃ ከተመሠረተበት ዕለት ጀምሮ በዋና ጠላትነት ተፈርጆ የዘር ማጥፋትና የዘር ማጽዳት ወንጀል በተቀነባበረና ባላቋረጠ መንገድ የተፈጸመበት መሆኑ ግልጽ ነው። ይባስ ብሎም ይህን የወያኔ የደደቢት ጸረ አማራ አቋምና ማኒፌስቶ ሕገ መንግሥታዊ ሽፋን ተሰጥቶት በተግባር መዋል ከጀመረ 28 ዓመታት አስቆጥሯል። በዚህም ምክንያት አማራውን ሆን ብሎ ከወያኔ ኦነግ የሽግግር መንግሥት ተብዬና አሁንም በተግባር ላይ እየዋለ ካለው ሕገ መንግሥት ቀረጻ በማግለልና በጠላትነት ከመፈረጃ አልፎ ሕገ መንግሥቱ አማራውን አገር አልባ በማድረግ እንደ መጤና ወራሪ ኃይል ተቆጥሮ ከየትኛውም የአገሪቱ ክፍሎች የመኖር የዜግነት መብትና ጥቅሙን ተነጥቆ በገፍና በአሰቃቂ ሁኔታ እየተገደለና እየተፈናቀለ ይገኛል። በሌላ በኩል ከሦስት ዓመታት ጀምሮ የአዲስ አበባ ማስተር ፕላን ወደ ኦሮሚያ ክልል አይስፋ በሚል የተነሳው የኦሮሞ ወጣቶች ወይም ቄሮዎች አመፅ እጅግ በጣም በመፋፋሙና ከአማራው የማንነትና የዘር ፍጅት ይቁም ጥያቄ ጋር በተወሰነ መልኩ መደጋገፍ በመቻሉ የትግሬ ወያኔን መንግሥት እጅግ በጣም አጣብቂኝ ውስጥ በመክተቱና ግራቀኝ የተነሳው ጥያቄ ከማስተር ፕላንና ከአማራ የዘር ፍጅትና የመሬት ነጠቃ ይቁም ጥያቄ አልፎ አጠቃላይ ወደሆነ የሥርዓት ለውጥ ጥያቄ በማደጉ ምክንያት የተወሰደው የማስተንፈሻ እርምጃ የሙት ራዕይ አስከባሪ የነበረውን ኃይለ ማርያም ደሳለኝን በዶክተር አብይ መተካትን ግድ ብሏል። ኃይለ ማርያም ደሳለኝን በዶክተር አብይ ለመተካት የተደረገው የመተካካት ሂደት ውስጡን በትክክል መገንዘብ አስቸጋሪ ቢሆንም ይህን አጋጣሚ በመጠቀም በትግሬ ወያኔ ሕገ መንግሥት ላይ በግልጽ ያለውን ሥልጣን መለስ ይጠቀምበት የነበረውን በመጠቀም ዶክተር አብይ መውሰድ የነበረበትን አፋጣኝ እርምጃዎች ተግባራዊ ማድረግ አለመቻሉ የሚያመላክተው እውነታ የሕዝብ ዓመፅ ማቀዝቀዘዣ የትግሬ ወያኔ የሚፈልገውን እንዲያደርግ ጊዜ መግዣ مهونون ما سايانو دكتر عبي موسدين ببربت عسجوه تقبارو چوست يهلي ناس رنيوچن يالمنم كرمهونيتا بملو مفتات هلو عقف يشيق قرمان قسلين مسررت بتي ميشل بات منقد ما ملاكت مجمر يتعرون نايد هننة تنبوتا يعزو يو يعني توبا بالسلطانو چن بيتشال بفتس اموتون جلت تياجي مادرق يكا كبادم دقمو كالا في النتاة شو مانساتي تبك بثنبر يهجن سيهون عالتايم يهي بزين دا اللبا دكتر عبي يتشو موتن يكابيني عبالو چننا منيستروج ديتاوج بمولو وياني وچننا وياني كوت كتو ياسار دقات شو كمهونن بلاي بجم مازون بامارا نگر لا يزر مازلات ونجل يفتس اموننا كارات متو عمساش بلاي يامارا نگر تول لاجو چن كاكاة شو عفنا قلو هاتو شفرراو شو قوتين يكابيني عبالنا والساين سو عدر قومشوم بامراو لاي لفتس امو قف عبجه ترو سرتهال قتلب بطاينت شلمات اندهوننا يهم بامراو اللون نالاي ليلا دقا كمغارت تلييتو يمي تاي كالمهون واشاقر كتور عمراروس كافنا امو اكرو درسي اللو قلف بوتاوش اهونم بو يانج يال كمهون واشاقر يو ياني قداي ماس فتسمي اهونو لالفو تاها سبات تامتات ياغلق جلو يفيدرال قدايوش مكربيت منستر اهونم بو ياني كفتن يابا لسلطانج بوزيرو كيريا إج مودكونا يهادك تبلو عدي سابالا يتكمتون يوياني چنبل صفت بيتم بنابباي صحيي بركات سمون ليلاون مسرريو يوياني واسملاش كمونجرينو جرباهونو يمي زوروت مهونو ودونة تنياه زبوتياكي ودهونو مسرطاوي لوت اميوسلن اندال هون يامارا هلونا ليتو بياندن نترجت يامنال اندياوم دكتر عبي وياني بينشانغول قمزبلو بسيامو كللوست عصو سالاي قوبينيتي يادر رقيال لزمنات بقو جام كفلاغر بمتكلا وراجا باباتو چاچورست لاي منوروتن يامراتو اللاجو چن يوياني تاتاكينا يكللو يوياني تلالاكيوش بقف سيقلونا بيثنو براتاتشون ياك قطلو مهونون ياتغن الزبو عماراوش يكللون هج سكاكبرو درس منو ريشلالو مالتاتشو لسميوش يمي أسادزن لما راو تولاجوش رقمو يمي أبساج مهنو قلسنو ونطاوغن وياني النابي يجزيو كتغرا يمتو عدد دي سفاريوش يما راو نرست مياز نبربات شونا عبي يلبتان قرون كمن ناقر يعلفس ليل يمي چلو نقر يلم كذي بلاي لما لت يمي أسجلوس نقروش خلطناتشو عندنياو ወደ ስልጣን የወጣው የትግሪው ወያኔ ባዘጋጀው ቸምብሉ ኢሃድግ አማካኝነት በመሆኑ ከኢሃድግ ፍላጎት ውጭ ለመንቀሳቀስ ድርጅታዊ መዋቅሩና የተዘርጋው ስርዓት የማይፈቅድለት መሆኑን ነው። ሁለተኛው ምክንያት የየክልሎቹ ህገ መንግስቶች ለስርወ መንግስቱ አባላት ትግርኛ ተናጋሪዎች እንጂ አማራው በክልላቸው እንዲኖሩ አይፈቅድም። ከዚሁ ጋር ተያይዞ አብይ የመለስን ራይ ከማስፈጸም ዘሎ ለህዝብ ጥያቄ ትክክለኛ መልስ ይሰጣል ብሎ ማሰብ ሞኝነት ነው። ይህ ደግሞ ይያየን ነው። ለማንኛውም የዶክተር አብይ አሶሳ ንግግር አማራ ለክልሉ መጤ እንደሆነ አድርገው በአደባባይ የተናገሩት የክልል ተብየውን ህገ መንግስት መሰረት አድርገው መሆኑ ሊጤን ይገባል። ምክንያቱም የክልሉ ህገ መንግስት አንቀጽ 2 በክልሉ ውስጥ የሚኖሩ ሌሎች ህዝቦች የሚታወቁ ቢሆንም የክልሉ ባለቤት ብሔረሰቦች በርታ ጉምዝ ሽናሻ ማኦና ኮሞ ናቸው ይላል። ይህም ማለት በአባቶቻቸው ርስት በክልሉ ባብላጫ ቁጥር የሚኖሩ አማሮች የክልሉ ባለቤቶች አይደሉም። በክልሉ ውስጥ ባሉ የስልጣን ተዋረዶችም እንዳይሳተፉና መብታቸውን እንዳያስከብሩ አማራውን አግለው በሰሩት የትግሬ ወያኔ ህገ መንግስት መመሪያ አድርገዋል። ይህንን በተመለከተ ከዘጠኝ ክልሎች መካከል ሰባቱ የመሬት ባለቤቶች የክልሉ ስም የተሰጣቸው ነገዶች ሲሆኑ በእነዚህ ክልሎች ውስጥ የሚኖሩ ሌሎች ነገዶች ግን የባለቤትነት መብት ፈጽሞ የሌላቸው እንደሆነ ህገ መንግስት ተብያቸው ያስረዳል። ይህ ግን የትግራይ ተወላጆችን አይመለከትም። ምክንያቱም ጦሩ አፋኙ ኃይል ደህንነት ተብየው ደህንነታቸውን እየጠበቀ ነውና ባለቤት የሌላቸውን እንዲጠፉ የተበየነባቸው ያማራና የጋምቤላ ክልል ተብዮች መሬቱን ሐላፊነቱን የትግራይ ያኔ እንደፈለገ እንዲያደርግ መመፈለጉ ህገ መንግስታቸው ለነዋሪዎቹና ክልሉ ለተሰየመበት ነገድ መብት አይሰጥም። ይህም እንዲህ ይላል። አንደኛ የአማራ ክልል ህገ መንግስት አንቀጽ 8 አንድ የአማራ ክልል ህዝቦች የብሔራዊ ክልላዊ መንግስት የበላይ ስልጣን ባለቤቶች ናቸው ይላል። ይህም ማለት በኢትዮጵያ በክልሉ ከሚኖሩ ቋሚ ነገዶች ሌላ ليلوش نقدوش ودكللو يفلسو بيقابو كالكا يليل لباچو بالمبتوش يادر قاتشوال بسرا زرفم كيتن يوم اكبابي هيدو مسرات يجلال اماراوغن بليلوش اكبابيو چهدو يمسراتم هونا سراي ماجنيت مبتو بيكللو هقا منقستوش تقدبوال كلتن يا በተመሳሳይ ሁኔታ የጋምቤላን ድልብ መሬትና የደን ሀብት ለብቻው ለመቆጣጠር የፈለገው ወያኔ የክልሉን ህገ መንግስት ያዘጋጀው ለመሬት ቀረምት በሚያግዝ መልኩ ነው። አዘገጃጀቱም እንዳማራ ክልል ነው። የክልሉ ስም የተጠራበት ነገድ የባለቤትነት መብት እንዳይኖረው ተደርጎ ነው። እንዲህም ይነበባል። የጋምቤላ ክልል ህገ መንግስት አንቀጽ 91 የጋምቤላ ህዝቦች ክልል ህዝብ የክልሉ ብሔራዊ መንግስት የበላይ ስልጣን ባለቤት ነው። በማለት ለትግሬ ለኦሮሞ ለአፋር ለሶማሌ ለሐረሪ ወዘተ እንደሰጠው የባለቤትነት መብት ላኝዋቆችና ለኑ ኤሮች መብት አልሰጠም። ይህም በመሆኑ አብይ አሶሳ ላይ ባደረገው ንግግር አማራዎች የክልሉን ህግ ስካከበሩ ድረስ ምኖር ይችላሉ ያለው ከዚህ ተነስተው እንደሆነ ግልጽ ነው። የሳተው ነገር ግን አለ። የክልሉን ህግ ስካከበሩ ድረስ ያለው ሊያከብሩት የሚችሉት የዜግነት መብት የሌላቸውን እንዴት ሊያከብሩት እንደሚችሉ ማሳያ የለውም። ህግ ማክበር ሲባል ሁሉም በህግ ፊት እኩል መብትና ውቅና ሲሰጣው ነው። ከዚህ አንጻር አማራው እንኳን በሌሎች ክልሎች ይቀርና በራሱ ስም በተሰየመው ክልል ተብየም እንኳ የመሬት ባለቤት አይደለም። ይህም አማራው በዛሬዋ ኢትዮጵያ ሀገር አልባ ከሆነ አመታት ተቆጥረዋል። እንዲጠፋ የተፈረደበትም ከዚህ አቋያ ነው። በመሆኑም ያማራው ጥያቄም ያባቶቹን አገር የማስመለስና የህልውናው ጥያቄ ነው የምንለው ለዚህ ነው። ይህ ጥያቄ ሁነኛ መልስ የሚያገኘው በራሱ በአማራው ትግል ስር ነቀል የሆነ መሰረታዊ ፍርአት ለውጥ ሲደረግ ብቻ እንደሆነ ያማራው ህልውና ለኢትዮጵያ አንድነት ድርጅት በሚገባ ይገረዘባል። የኃይለ ማርያም ባብይ መተካት የውያንን ድቤ ከማራዘምና ያማራው ስቃይና መከራ ከማብራከት ያለፈ ፋይዳ ይኖረዋል ብሎ ማሰብ የዋህነት ነው። በአማራ ላይ የተጋረጠው ችግር ላለፉት 27 ዓመታት ተወልዶ ካደገበትና ከርስቱ መጤ የተባለ ከመፈናቀሉ ባሻገር የወልቃይት ጠገዴ የጠለምት የድፍን ራያና መተከል ጉዳይ ያለምንም ቅድመ ሁኔታ ከትግሬው ያኔ አፈናና ወረራ ተላቀው አስቸጓይ ተገቢ መልስ የሚጠይቁ እንጂ የውያኔን ህገ መንግስት ተብየና የውያኔን የፌደራል ጉዳዮች ሚኒስተር የሚዘውሩት መሆን የማይገባው ከመሆኑ ባሻገር አማራውን ሆም ብሎ ያገለለው የውያኔ ህገ መንግስት የግድ በሁሉም እኩል ተሳትፎ ወነተኛና ዲሞክራሲያዊ የሆነ ህገ መንግስት በኢትዮጵያ ህዝብ ቀጥተኛ ተሳትፎ ወደሚቀረጽበት ሁኔታ መሄድን የግድ የሚል ሆኖ ያለ ወያኔ ግን አሁንም በጓሮ በር ከተላላኪዎቹ ጋር በመሆን የኦሮሞ ህዝብ በአዲስ አበባ ላይ የሚገባ ልዩ ጥቅም ይያለ አዲስ ሴራ ይዞ ቀርቧል። ይህን የውያኔን ሴራ ማስተናገድ ማለት እነጌታቸው ረዳ በአደባባይ የተናገረውን እሳትና ጭድ የሆኑት ኦሮሞና አማራ መቀራረባቸው የቤት ስራችንን ባለመስራታችን ነው ያለውን መርዛማ ድርጊት እንደመቀበል መቆጠሩና የኦሮሞ ፖለቲካ ብሔርተኝነት ከሌለው ከንቱ ነው እንዳለው እንደ ገብሩ አስራት አይነት ይሆናልና ጠንቀቅ ማለቱ ተገቢ ነው። እናም ባለፉት ጽሑፋችን ለማሳየት እንደሞከርነው ዶክተር አብይ ጊዜ መግዛት የሚችለው አስቸኳይና ወሳኝ እርምጃዎችን በመውሰድ እንጂ ራሳቸውን ኮሳኛ ግራዊ ስራዎች በማራቅና በጉብኝት በመጠመድ ወይንም ሁሉንም የመንግስት የለት ተለት ስራዎች ለውያኔ የሐድግ ጽፈት ቤት መርሃ ግብር አውጮችና ቀላሾች አሳልፎ በመስጠት አለመሆኑን አስቀድመን ለማሳየት ሞክረን ነበር። በመሆኑም በርግጥም ቆራጥነቱ ካለ ወደ ወነተኛው የህዝባችን የስርዓት ለውጥ ጥያቄ ወደሚወስደው መንገድ መግባት ይዋል ይደር የሚባል ጉዳይ አይደለም። አንድ ጉዳይ ግልጽ መሆን ያለበት በውያኔ ህገ መንግስት ላይ ተንተርሶ ፍትሃዊና ዲሞክራሲያዊ ስርዓት መፍጠር እንደማይቻል ግን ያለፍንባቸው 27 የመከራ አመታት ዋቢ ምስክሮች መሆናቸው ነው። የሶስት ጸረ ኢትዮጵያና ጸረ አማራ የሆኑ ድርጅቶች የተስማሙበት የተሰነ ማኒፌስቶ ግልባጭ የሆነው የትግሬው ያኔ ህገ መንግስት ተብዬ ተሽሮ ሁሉም ዜጎች በነጻነትና በባለቤትነት ስሜት ተሳታፊ የሚሆኑበት ህገ መንግስትና ህዝቡ በድምጹ ያጸደቀው የመንግስት መስተዳድር ቅርጽ መተካት ካልቻለ አገሪቱ እንደ አገር ትቀጥላለች ለማለት አስተማማኝ ነገር የለም። የህዝቡም ጥያቄ ይሄው ነው። ተገቢው መልስም በግልጽ ደጋግመን ያሳየነው የሽግግር ጊዜ የግድ መሆኑ ነው። ይህ ሲሆን ነው የህዝቡ ጥያቄ መልስ አገኘ ብሎ የአማራ ህልውና ለኢትዮጵያ አንድነት ድርጅት የሚያምነው። ይህ ሲሆን አማራው የአባቶቹ አገር ባለቤትነትና በአገሩ ሰርቶ የመኖር መብቱ የተረጋገጠ ይሆናል። በዚህ አጋጣሚ ከ1972 ጀምሮ በትግራይ ወያኔ ግድያና ማፈናቀል ድርጊት እየተፈጸመበት ላለው የአማራ ነገድ ተወላጆች የምናስተላልፈው የትግል ጥሪ የተጋረጠብህን የህልውና አደጋ ለመመከትና እንደ ሌሎች ኢትዮጵያዊ ወገኖች ሁሉ የመኖር መብትህ እንዲከበር የአንዱ አማራ መነካት የሁሉም አማራ መከራና ግፍ ነውና ራስህና ቤተሰቦችህን ከዚህ መሰሉ የወያኔና ተላላኪዎቹ ጥቃት መከላከል የምትችለው ራስህን አደራጅተህ መቋቋም ስትችል ነውና የአባቶችህን ገድል አትርሳ። የቱንም ያህል ሁኔታው ቢያስቸግርህ እጅህን አጣጥፈህ ለወያኔዎች ሰለባ እንዳትሆን እርስ በርስህ ተጠባበቅ። የአማራ ህልውና መጠበቅ ለኢትዮጵያ አንድነት መጠበቅ ዋስትና ነው። ኢትዮጵያ በጀግኖች ልጆቿ አንድነቷ ጸንቶ ይኖራል።
Yeah.
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የግንቦት 12 ቀን 2010 ዓ.ም ተመረጥ ወይንም እንደ አውሮፓውያን አቆጣጠር የሜ 20 2018 ስርጭታችንን ያስተናገድናችሁ ንጉሡ ታምራት ተኮላ ወርቁና እኔ ወርቁ ሞላ ነበርን። ደህና ቆዩልን ይላል። በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።
I'm gonna go to the hospital. ገዙ ቻብለረ ገለዋ Chia 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 ch